ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተመስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 7 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። አዲሱ ሹም ገና ከስልጣን ሲወጣ ጀምረን ለለውጥ ሳይሆን ትግልን ሊያፍን ሊያደናቅፍ የወያኔን ህግና ስርዓት ሊያስቀጥል በውጭ ኃይሎች የተመረጠና የተደገፈ መሆኑን አንዳች መታከት አሳስበናል። ፖለቲካው በአብዛኛው በአጭበርባሪዎች ተይዞና ሚዲያውም መረለንቆ የመንጋ ጫጫታ ነግሶ የሐሰት ነቢያትና ዘረኞች ከሃዲዎች መድረክ ያዙ። የብዙ ንጹሃን ህይወት በከንቱ ተቀጠፈ። ሹሞቹ የራሳቸውን ጎጥ የበላይነት ይበልጥ እየገነቡ ሄዱ እንጂ ለእልቂቱ ቆብም አልሰጡትም። መራራ ተመክሮን አጉል ተስፋ አይፍቀውም በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ በቅድሚያ እናሰማለን። በማከታተልም ከሀቀኛ የትግል መስመር እንዳንስትና የሀገራችንን አንድነት ጠብቀን በህብረት ትግል እንቀጥል ዘንድ ያስተላለፍናቸው ማሳሰቢያዎች አሁንም የሰሚ ያለህ ይላሉና እንደገና እናቀርባቸዋለን። በዚህም ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በማዕከላዊና በምዕራብ ጎንደር አካባቢዎች የጸጥታ ሁኔታ እየተባባሰ በመሄዱ አሳሳቢ ደረጃ ላይ መድረሱ ተነገረ። በአካባቢው ተደራጅተው የሚንቀሳቀሱ ቡድኖች የሚያደርሱት ጉዳት በመባባሱና ስርዓት አልበኝነት በመንገሱ የመንግስት መስሪያ ቤቶች እንዲሁም የፍትህ ተቋማትና ትምህርት ቤቶች ከመዘጋጃቸው በላይ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አደጋች እየሆነ መምጣቱን ከአካባቢው የተገኘ መረጃ ይጠቁማል። የጤና ተቋማትም ስራቸውን በሚገባ ለመወጣት አለመቻላቸው ተገልጿል። ካለፈው ጥር ወር ወዲህ በጭልጋና በአካባቢው ባገረሸው ግጭት ሰዎች ተገድለዋል። ግምቱ በውል ያልታወቀ ሀብትና ንብረትም ወድሟል። አገሪቱን ከሱዳን ጋር የሚያገናኘው የመተማ ጎንደር መንገድም በአብዛኛው ዝግ ሆኖ የቆየ ሲሆን አልፎ አልፎ በወታደራዊ አጀብ ለመጓዝ ቢቻልም የትራንስፖርት ዋጋ እጅግ የናረ መሆኑም ታውቋል። በየጊዜው አሽከርካሪዎች በታጣቂዎች ታፍነው የሚወሰዱ ሲሆን ረቡዕ በጭልጋ ወረዳ ተንበራ ተብሎ በሚጠራው አካባቢ አንድ የነዳጅ ማመላለሻ መኪና ሾፌር ታግቶ መወሰዱ ታውቋል። በተያያዘ ዜና በመተማ ከተማ በተቃጠሉ ቤቶች ውስጥ ጥቅም ላይ ሊውሉ የነበሩ የቡድን የጦር መሳሪያና ጥይቶች መገኘታቸውን የ33ኛው አባይ ክፍለ ጦር ቃል አቀባይ ገልጿል። የብሬን የክላሽንና የአርፒጂ ጥይቶች እንዲሁም የእጅ ቦምቦች አብረው የተገኙ መሆናቸውም ተነግሯል። የተገኙት የመሳሪያዎቹ ጥይቶች ሲሆኑ መሳሪያዎቹ በግለሰቦች እጅ ያሉ መሆናቸው ግልጽ ነው ተብሏል። ከግጭቱ ጋር በተያያዘ 37 ሰዎች በነፍስ ግድያ 101 ሰዎች ደግሞ በስርቆትና በሌሎች ወንጀሎች ተጠርጥረው ቢያዙም እስካሁን ፍርድ ቤት ያልቀረቡ መሆኑ ታውቋል። ረቡዕ የካቲት 6 ቀን ከጠዋቱ 4 ሰዓት አካባቢ በደቡብ ስልጤ ዞን ገርቤ ወረዳ በአካባቢው ነዋሪዎችና በጸጥታ ኃይሎች መካከል በተቀሰቀሰ ግጭት ቢያንስ 2 ሰዎች የተገደሉ መሆናቸውን የዓይን እማኞች ገልጸዋል። ሰዎች የተገደሉት በጸጥታ ኃይሎች በተተኮሰ ጥይት ሲሆን ለጊዜው ቁጥራቸው ያልታወቀ ሰዎች መቁሰላቸውም ተነግሯል። ችግሩ የተፈጠረው በአካባቢው ለኢንቨስትመንት ተብሎ ለረጅም ጊዜ ታጥሮ የነበረ መሬት ለእኛ ይሰጠን በማለት ጥያቄ ያቀረቡ የአካባቢው ወጣቶች መሬቱን ለማጽዳት እንቅስቃሴ በጀመሩበት ወቅት ነው ተብሏል። የመሬቱ ባለሀብት መሬቱን 3 ዓመት ሙሉ አጥሮ አስቀምጦ የነበረ መሆኑና የአካባቢው ወጣቶችም ከወረዳ እስከ ክልል አስተዳዳሪዎች ቀርበው መሬቱ እንዲሰጣቸው ማመልከታቸውን የአካባቢው ነዋሪዎች ይናገራሉ። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ባወጣው መግለጫ ባለፈው የፈረንጆቹ ዓመት 1.5 ቢሊዮን ዶላር በኢትዮጵያ ውስጥ የመፈናቀልና ሌሎች ችግር ለደረሰባቸው ዜጎች በእርዳታ መልክ የተጠየቀ ሲሆን ከዚህ ውስጥ በእርዳታው የተሸፈነው 77% ብቻ ነው ብሏል። በዘንድሮ ዓመትም በርካታ ተፈናቃዮች በመኖራቸው አስፈላጊ የሚሆነው የእርዳታ መጠን ካለፈው ዓመት ጋር ተመሳሳይ ሊሆን እንደሚችል ጠቁሟል። የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ በሰጠው መግለጫ የሸሪዓ ፍርድ ቤትና የመጅሊስ ሕጋዊነት እንዲታወጅ አገዛዙን የጠየቀ መሆኑን ገለጸ። የኮሚቴው ሰብሳቢ ለጋዜጠኞች እንደተናገሩት ጥያቄያችን በአሁኑ ወቅት በተግባር ላይ ይውላል ብለን እንጠብቃለን ብለዋል። በሱዳን በአምባገነኑ በሽር ላይ የተደረገ ያለው የተቃውሞ እንቅስቃሴ ቀጥሎ ውሏል። አሞስ የካቲት 7 ቀን በካርቱም ወደ ፕሬዝዳንቱ ቤተ መንግስት በቁጣ ሲገሰግሱ የነበሩ ሰልፈኞች በጸጥታ ኃይሎች አስለቃሽ ጋዝ የተተኮሰባቸው መሆኑን ለማወቅ ተችሏል። ሰልፉን የጠራው የሱዳን ፕሮፌሽናል አሶሲኤሽን የተባለው ተቋም ከፖለቲካ ድርጅቶች ጋር በመተባበር ሲሆን በብዙ ሺህ የሚቆጠሩ ሰልፈኞች ወደ ቤተ መንግስት ከማምራታቸው በፊት በተባበሩት መንግስታት ድርጅት አደባባይ መሰባሰባቸው ታውቋል። በተያያዘ ዜና ረቡዕ የካቲት 6 ቀን የሱዳን የጸጥታ ኃይል 14 የዩኒቨርሲቲ መምህራንን ያሰረ መሆኑ ተነግሯል። የሱዳን የተቃውሞ እንቅስቃሴ ከጀመረ ካለፈው ታህሳስ ወር ጀምሮ በአጠቃላይ ከ800 በላይ የሚሆኑ ሰዎች በአገዛዙ ኃይሎች የታሰሩ ሲሆን ከነሱ መካከል የተቃዋሚ ፓርቲ መሪዎች፣ የህክምና ዶክተሮች፣ የህግ ሰዎች፣ ጋዜጠኞችና ተማሪዎች ይገኙበታል። ባለፉት 2 ወራት የሱዳን ህዝብ የበሽር አገዛዝ ከስልጣን እንዲወገድ በመጠየቅ በተለያዩ ቦታዎች የተቃውሞ እንቅስቃሴ ሲያደርግ መቆየቱ ይታወቃል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com መራራ ተመክሮን አጉል ተስፋ ይፍቀው። ከጥንት ጀምሮ የምናውቀው ነው። ምናልባት በጣም ወጣቶችና በውጭ ሀገር ያደጉ ይቀበሉት ካልሆነ መራራ ተመክሮን ከመቀስበት ወይም በተአምር ባዶና አጉል ተስፋ ይፍቀው። አጼ ኃይለ ሥላሴ ኋላ ቀር ሆኖ የተገኘውን ሥርዓታቸውን ብዙሃኑ የተበደሉበትን አገዛዛቸውን የፍጹም ሥልጣን ባለቤት ሆነው ዴሞክራሲና መብት መርገጣቸውን በተመለከተ ለውጥ እንዲያደርጉ ባያሌው ቢመከሩ ጆሮ ዳባ ልበስ መለው መቆየታቸው የሚታወስ ነው። ኤምቢሲሉም መፈንቅለ መንግስቶች ተሞክረውባቸው ብዙ ሕይወትም ጠፍቷል። በመሆኑም የሕዝብ ተመክሮ በአመጽና በትግል ካልሆነ አጼው ለልጃቸው እንኳን ሥልጣን ሊያሳልፉ ፈቃደኛ አለመሆናቸው ነው። አብዮቱን በራሳቸው ላይ አምጥተው ወደቁ። የደርጉ አረመኔ ቁንጮም ቢሆን ለውጥ ያደርግ ዘንድ ብዙ ተሞክሮ ምላሹ አፈናና ግድያ በመሆኑ በኃይል መውደቁ የግድ ሆነ። ግንቦት ሊፈረጥጥ ህዳር ወር ሮማ ጣሊያን በሚስጥር አግኝቶ ቀርቦለት የነበረን የመውጫ እና ኢትዮጵያን ከግንጣዮች የማዳን መንገድ ጭራሽ አልወስድም ብሎ በክተት አዋጁ በመጽራት በመጨረሻም አገራችንን ለገንጣዮችና ለወያኔ አጋልጦና ሳልፎ ሰጥቶ ወደ ዚምባብዌ ፈርጥቷል። መለስ ዜናዊና ወያኔም ቢሆኑ እርቅና ድርድርን እንደ ሽንፈት ቆጥረው ብዙ ጊዜ የተፈለገውን የሰላም አማራጭ አሻፈረኝ በማለታቸው ለውጥ ያመጣሉ በሚል አጉል ተስፋ ህዝብ ሳይደናገር ታግሎ እነሆ ለውድቀት አድርሷቸዋል። ለውጥ ፈላጊ ዴሞክራሲያዊ ነው ማለት አለመሆኑን ማወቅ ይገባል። ስንቱን በመቋቋል ሊያስከትሉ የሚሹ ክፍሎች በመሰረቱ ሥርዓቱን ሊቀይሩም ተነስተዋል ማለትም አይደለም። ዴሞክራሲያዊ ሥርዓትን ሊያሳፍኑ ፈላጊዎች ናቸው ማለትም አይደለም። እይታችንን ወደ ጎረቤቶች ስንወስድ የሳውዲ አረቢያን አልጋ ወራሽ መጥቀስ እንችላለን። ግለሰቡ የምዕራቦች ወዳጅ በመሆኑ ልክ እንደኛው ሹም ለውጥ አምጪ ብለው ቢያወድሱትም ሴቶች ሲኒማ ይግቡ መኪና ይንዱ ብሎ ደነገገ ቢባልም ፍጹም ሥልጣንን የያዘ ጨካኝ የዘውድ ሥርዓት እየመራ ያለ መሆኑ ሊደበቅ አልቻለም። በሳውዲ አረቢያ ቀጥሎ ያለው አገዛዝ ኋላ ቀርና አረመኔያዊ ተስፋፊ ወሃቢስትና ጸረ ሕዝብ የመንን ሊያጠፋ ግፍ ፈጻሚ ዘረኛም ነው። የሳውዲ ለዘብተኛ ተቃዋሚ ጋዜጠኛ ካሾጊ በኢስታንቡል ከተማ ቱርክ ሀገር በሚገኝ በሳውዲ ኤምባሲ ታፍኖና በጭካኔ ተቆራርጦ መገደሉ ባልጋ ወራሹ ትዕዛዝ የሚረሳ አይደለም። ስለዚህ ወደ ኢትዮጵያ መለስ ብለን ስናጤን ለውጥ አምጪ የተባሉት ሽሞች በምንም ፍረጃ ዴሞክራሲያዊ ሥርዓትን ለማስፈን የተነሱ ናቸው ማለት አይቻልም። እስካሁን የወሰዱት እርምጃ ሁሉ መሰረታዊ ለውጥና ዴሞክራሲያዊ ሳይሆን በስልጣን የሚያስከትላቸው ነው። የሕዝብን ጥያቄ ሊመልሱ እንደተነሱ አስመሰሉ እንጂ አልመለሱም። ለውጥ አምጪውን ትግል አደናቅፈው ጨቋኝ ሥርዓትን በዋናው ይዘቱና ዘረኝነት ሊያደኑ ተነሱ እንጂ የሽግግርና ሕዝባዊ መንግስት ምስረታ ጎዳናን አንድ ብለው እንኳን አልተያያዙትም። ይህን በግልጽ አይተን ወደ ምጸት ከመግባታችን በፊት 27 ዓመታት የወያኔ የጦራቸውና የስለላ ተቋማቸው እንዲሁም የኦህዴዳቸው ተለጣፊ ቡድን መሪ የሆነ ከመቅጽበት ለውጥ አምጪ ሊሆን አይቻለውም ብለን ማስጠንቀቂያ ደወል አሰምተን ነበር። ለአሜሪካ የተንበረከከውን አገዛዝ ከውድቀት ለማዳን ሲሉ አሜሪካና አረቦች የመረጡልን ሹም ነው ብለንም ነበር። ግን መድረኩ በንዑስ ከበርቴዎችና የባዕድ ቅጥረኞች መንጋ ተይዞ ሹሙን በስፋት በማሻሻጣቸው የማይሆነው ሲሆን የታየው በስቶ ሹሙ እንደ ሙሴ ነው ሲሉንም ተደምጠው ፖለቲካውን በሃይማኖት ስብከት ቅጣምባሩን ስቶ ወርቁም ሚዛኑም ጠፍቶብን ባጉል ተስፋ በባዶ ተስፋ የወያኔን 28 ዓመት መራራ ተመክሮ አሽቀንጥረን ጥለን የዚህ ሥርዓት አራማጆች ለውጥ ሊያመጡልን ነው በሚል አራምባና ቆቦ ስንረግጥ እነሆ ታየን። ይብላኝ ሁሌም ለሚሞኝ ሰው መከራን በራሱ ላይ ያበዛልና። ሆድ አምላኮችና መቼም የማይነቁት አሁንም ሹሙን እያሞገሱ ፍርፋሪ ስልጣን ፍርፋሪ መብትና የይስሙላ ለውጥን እየጠበቁ ናቸው። በምዕራባውያን መሪነት ለሹሙ የሚደነቁለት እርምጃዎች ሁሉ ከንቱ ሊባሉም የሚችሉ ናቸው። ከታገልንለት መሰረታዊ ለውጥ አንጻር ለይስሙላና ወሬ ፍጆታ የተወሰኑ የፖለቲካ እስረኞች ሲፈቱ አብዛኛዎቹ አሁንም በእስር ላይ ናቸው። ደብዛቸውም እንደጠፋ ነው። የአማራው ህዝብና ሌሎች እየተፈናቀሉ መሬታቸውን እየተቀሙ እየተፈጁ ናቸው። የተባበሩት መንግስታት የሰብአዊ መብት ኃላፊ አዲስ አበባ ተጉዛ ደርግንም መለስንም ያገለገለች ሴት ፕሬዝዳንት ተብላ መሾሟን አደነቀች እንጂ የሹሙን ዘረኝነት የአፋር የአማራና የሌሎች ህዝቦች መፈጀታቸው ሰብአዊ መብት አሁንም ተረግጦ መቀጠሉ የፖለቲካ እስረኞች አሁንም በሺዎች ታስረው እንዳሉና ጸረ ህዝብ ህጎች ህገ መንግስት ተብየው ጭምር አለመሻራቸው ላይ ምንም ትንፍሽ አላለችም። ሰፊ የማሻሻት ፕሮፓጋንዳ በመዕራቦች ታጅቦ መለፈፉ ሀቅ ሲሆን ብዙዎችን አላደናገረም ማለት ደግሞ ከቶም አይቻልም። ለሚሊዮኖች ኢትዮጵያውያን ጥቅም የመጡ ሹሞችና ለውጥም ሳይሆን ለሻፊያና ለባዳና ምጭ ሹሞች ናቸው ዛሬ በስልጣን ያሉት። ሳይውል ሳያደር ደግሞ ከወያኔ ያልተናነሱ ቀደምስ ወያኔ ያልነበሩ ብሔረተኞች መሆናቸውን አስመስክረዋል። ታከለ ኡማን በአዲስ አበባ ላይ ያስቀመጠው ሹም ድሬዳዋ 100% የኦሮሞናት ሰልፍን ያሳዩት ሁሉ የሹሙ ድጋፍ እንዳላቸው በበቂ ያሳይቶናል። ሹሙ ኢህአዴግን ሊያስቀጥል መምጣቱን የክልልና ዘረኝነትም ደጋፊ መሆኑን ቢናገርም ተስፋን መጋለብ ፈላጊው ክፍል ኢትዮጵያዊነት ሱስ ነው ብለውናል በሚል ባዶ ቃልን ይዞ ሲጓዝ መርጦ እንደነበርም አይተናል። ለውጥ በርግጥ አለ። በወያኔ ኢህአዴግ የነበረው የትግሬ በላይነት አሁንም ደብዛው ቢኖርም በኦሮሞ ኦህዴድ የበላይነት ሊተካ ስራው ተጀምሯል። ሹመቱ ጦፋል፣ መስፋፋትንም ተያይዘውታል። ሹሙ እንደ ሩዋንዳው ካጋሜ በርካታ ሴቶችን ሚኒስትር ብሎ ሾሟል። ታዲያ ምን ይሁን? የሴቶች መብት መረገጡ ሆነ ስልጣን በሹሞቹ እጅ ብቻ መሆኗ አልቀረም። ህዝባዊ ስርዓት እውን አልሆነም፣ የሽግግር ሂደትን ወግድ ብለዋል። ህዝባዊ ዴሞክራሲና የኢትዮጵያን አንድነት እንደማይፈልጉ ግልጽ አድርገዋል። የሹሙ የክብር እንግዶች ወንጀለኞችና ገንጣዮች ናቸው። ከነሱ ሲጋጭ ሊታረቅ ሽማግሌ ሲልክ ወደ ጎንደርና ሌሎች ቦታዎች ግን ጦሩን እየላከ ፍጅትን ነው የሚያቀርበው። አማራና ክርስቲያንን በሚንጫ ማረድ ነው ያለን የየመን ተወላጅ የኦህዴድ አባል አዲስ አበባንም ልንቆጣጠር ዝግጅት ጨርሰናል ብሎ ቢደነፋም ማንም የሚገስጸው እንዳላገኘ ታዝበናል። ሹሞቹ በራሳቸው የሰየሟቸውና የኢስሙላ ፓርላማውም ያልመከረባቸው የኮሚቴው አባላት ምንነታቸው ሲመረመር ሹሞቹ በኢትዮጵያ ህዝብ ላይ መቀለድ ቀጥለዋል የሚያስብል ነው። ሹሙ በይፋ ሚስቱን ሲያቀፍ ሲስም ፎቶዎች ለጥፈው ሴቶች አለፈላቸው ሊሉንም ደፍረዋል። በፓስተሮች ልመና መታረቃቸውን ብናውቅም ታዲያ ሚስቱን ቢወድ የሴቶችን መብት አከበረ ማለት ነውን? መንግስት ውስጥ እስከዛሬ ከውባንቺ ጋር ይኖር አይደል? የደሃውን ልጆች በሺ ሲያርድስ ልጆቹን ለትምህርት አብቅቶ አልታየምን? ዋና ዋና ጥያቄዎችን የሚያዘናጉ ጉዳዮች ይደቅኑብናል። ታዲያ ምን ይጠበስ ብለን ወደ ዋናው ጉዳይ ስንመለስ ህዝብ የስልጣን ባለቤት የሀገሩ ባለቤት ወሳኝና አዛዥ ባለመብት አለመሆኑን ነው ጫና ቅድሚያ መስጠት ያለብን። የሽግግር ሂደትና መንግስት አሁኑኑ ወያኔ ኢህአዴግ ይውደም። መሰረታዊ ጥያቄዎቻችንን አንርሳ። ህዝብ የታገለው የሀገሩና የመብት ባለቤት ለመሆን እንጂ ወያኔ ኢህአዴግን ወይም ወያኔያዊ ኦህዴድን ለማስቀጠል አልነበረም። ሹሞቹን ከዚህ ቦታ ለማድረስ አንዲትም ደም አልገበረም። የወያኔ የበላይነት በኦሮሞ ቡድን የበላይነት ሊለውጥም አልተነሳም። ብዙሃኑ የኦሮሞ ህዝብ ኢትዮጵያዊነቱን የሚያውቅና የሚጠብቅ እንደሆነ የሚታወቅ ነውና የሹሙና የጥቂት ጽንፈኞች ጸረ ኢትዮጵያ እንቅስቃሴ ይከሽፋል። በዚህ ላይ ምንም ውዥንብር መስፈን የለበትም። እዩኝ ሁሉ ደብቁኝ ማስከተሉን ተመክሮ አሳይቶናል። ከባዶ ዲስኩርና ከአጉል ተስፋ ደግሞ ከተመክሯችን መማርን መራጭ ነን። ጸረ ወያኔ ጸረ ኢህአዴግ ትግላችን በጋራ ይቀጥል። የኢትዮጵያ አንድነት ክቡርና አቸናፊም ነው። ጠባቦችና ገንጣዮች ሁሉ ከስልጣን ይወገዱ። ቀዳሚ ግዳጅላ ለመርሳት ጨቋኝና አረመኔ አገዛዝን የሚታገል ህዝብ ገና ከመጀመሪያው አያሌ ውጣ ወረድ እንደሚያጋጥመው የታወቀ ነው። ገዢዎቹ ምቹንሯቸውን ስልጣናቸውን በቀላሉ ሊለቁ ፈላጊ አይደሉምና የህዝብን ትግል ለማፈን የማይፈነቅሉ ድንጋይ የለም። ይህ እንዳለው ነው ግን የህዝብ ትግል ብዙ ጊዜ የሚጎዳው በራሱ ነው፣ በህዝብና በድርጅቶች መሃል ባሉ ስተቶችና ድክመቶች። በቅድሚያ አሁን ያለውን ሁኔታ ስንቃኘው ድርጅት ነን የሚሉትና የሚባሉት በእውን ድርጅቶች ናቸውን የሚል ጥያቄ መቅረቡ አስፈላጊ ሆኗል። ድርጅት ዓላማ፣ መዋቅር፣ ግብ፣ የነቁ አባላት ያስፈልጉታል። ድርጅት ህግና ደንብን ወሳኝ አስፈጻሚ አካላት እንደሚያስፈልጉት ሁሉ ገና ሲደራጅ ግቡን ጠንቅቆ ማወቅና ይህንንም ለአባላቱና ለህዝብም ማስጨበጥ መቻል ይገባዋል። ወያኔን ወዳጅ የሚሉ ድርጅቶች የኢትዮጵያን ህዝብ ሀገራዊን ትግል ሊመሩ ከቶም አይችሉም። በግልባጩ ወያኔን ጠላት ስላሉ ብቻ ትግሉን በጥንቃቄ ያስገድታል ማለትም አይደለም። ሙያተኛ አሰራር፣ ቁርጠኝነትና ህዝብን የማደራጀት ችሎታ ወሳኝ ሁኔታዎች ናቸው። በአሁኑ ጊዜ ድርጅትን ያሳድጉ የሚጥሩት ሌላውን ድርጅት በማጥቃትና በማንኳሰስ ነው። ይመርህ አለን ግባችን ይህ ነው ሪውታችን ይህን ይመስላል በማለት ፈንታ ለምሳሌ ሀፓን ማውገዙን ይመርጣሉ። ውግዘት ገድል ስለማይሆን ያው ባውላል ላይ ቀላሉ ማለት ነው። ያ ድርጅት በጊዜው ባለው አቋም ታግሏል እናንተስ ምን አደረጋችሁ ለሚለው ምላሽላችሁ ያለፈውን በመውቀስ ያውም በሐሰት ላይ ተመስርቶ ዛሬን መታገልና ሀገርን ማዳን አይቻልም። ድርጅቶች ከተልፈሰፈሱ መሪዎቻቸው የህዝብን አድማ በማክሸፍ ቀዳሚ ሚና የሚይዙ ከሆነ ለህዝብ ቆመናል ብሎ የወያኔን ዘረኝነት በግልባጩ እየደገሙ ህዝብን ከከፋፈሉ የህዝብ ትግል ይታዘንለት ይገባል። ወደፊት መራመድ አቅቶት ከቀናው ባለበት ይረዳል አሊያም ወደ ወድቀት ያመራል። የአራት አመታት ተመክሮን ስንገመግም ትግላችንን የራሳችን ድግመት ሲያደናቅፈው እናያለን እንረዳለን። የህዝብ ወገን መስለው ግን ሚናቸው አገዛዙን ወያኔን መደገፍ የሆነ ምሁሮች ውጥንቅጥ አምጥተውብናል ከፋፍለውናል። የህዝብ ወገንን ይያሉ ያደሩት ለባዳን የኢትዮጵያ ጠላቶች በመሆኑ ትግላችንን ማጅራቱን ደጋግመው መተዋል። የህብረት ጠላታችንን አፍርሰዋል። ሊያታግሉ የሚችሉ ድርጅቶች ላይ በግልጽም በጃዙሩም ዘምተው አጥቅተዋል። ኢትዮጵያን የበደሉ ዜጎችን የሸጡ ቀሽብርተኛና ነፍሰ ገዳዮች የታሪክ ቆሻሻዎች መሪ ሀገር ወዳድ አርበኛ ብለን በመቀበል የራሳችንን ሆነ ሀገራችንን ጎተን ለወያኔ አመቻችተናል። ዩኒታም በተገቢው ተጽኖ ህዝብ የሚበጁት የትግል ድርጅቶች ሊመርጥና ሊደግፍ ይጠበቅበታል። የሚታገሉ ድርጅቶች ድል በመክንያት ነው። ባፋዊና የወረቀት ትግል ብቻ የታጀቡ ከጥቂት በላይ ናቸው። ታገልን የሚሉት እንደ ማሊዥያው አውሮፕላን ደብዛቸው ጠፍቶ ያለ ትግሉን እንመራለን ማለቱ አያሳፍራቸውምና ነው። ድርጅቶች ዋናው ትኩረት ምን ላይ ነው ብለው በትክክል መወሰን ካጣታቸው ከግራ ቀኙ ሲላተሙ ትግሉን በከቢር መርሳታቸው አይቀሬ ነው። ድርጅት ኢላማና ግብ ሊኖረው ይገባል የምንለው ለዚህ ነው።
ትኩረት በወያኔ ላይ መሆኑ ቀርቶ ያንዳንድ ቡድኖች ትኩረት የህዝብን ጎራ ማጥቃት ነው። እነዚህ ቡድኖች በትግሉ ሜዳ አንዲትም ድል ሳያስመዘግቡ ጭራሹኑ በሜዳው ሳይገኙ በኢአግ ተደራጅቶ ወያኔን ተፋልሞ መስዋዕት የከፈለውን የሀፋን ማውገዙ ላይ ተጠምዶ ማየት መስማት ተገደናል። አሳዛኝ ክስተት ነው። ይህ ነው መታረም ያለበት። ትኩረትን በወያኔ ላይ አለማድረግ። ለሀቀኛ ሀገር ወዳድና ታጋይ ድርጅቶች ቀዳሚው ግዳጅ ወያኔን በሁሉም መስክ በሁለገብ ትግል መፋለም ነው። የሀፋንና ያንን ትውልድ በማውገዝ ላይ ብቻ ማተኮሩ ህዝባዊ ያልሆነ ማንነትን ያጋልጣል። ቀዳሚ ግዳጃችንን ወያኔን መፋለምና ወያኔን ከምድራችን ለማስወገድ ነው ካልን ስምሪታችን በትክክል ይጠቁመናል። በቅድሚያ ጎራችን እንድናጸዳና አስመሳይ ያደረጋዳችን አጋልጠን እንድናርቅ መድረክ እንድንነሳ ያመላክተናል። ጊዜ ሳይወስድም ይህ ድራት ጽዳት መደረግ አለበት። ካርታን በክልስ ጥይት ሞልቶ ተኩስ ይገባም ሰባራ በትር ምርኩዝም አይሆንም። ካልጸዳን በ97 እንዳየነው ምሩን ያልናቸው አጋፍጠው ለጠላት ሰጡናል። ራስን ማጽዳት የራስን አቋም ከማወቅ ጋርም የተያያዘ ነው። ራስን ማወቅና ጠላትን ማወቅ የድል ዋስትና መሆኑን አዋቂዎች ነግረውናል። በሚገባም ታይቷል። ጎራችንን ካጸዳን ድርጅቶችንም በእውን ድርጅት ካደረግን ቀጥሎ የሚመጣው ግዳጅ አዳክሞ በነጠላ ያስመታንን ችግር ማስወገድ ነው። ህብረትን እንደምናየው የቧልት ስምሪት ሳናደርገው በጥሞናና ለሀገር የሚበጅ መንገድ ይዘነው ሰፍኖ ያለውን ክፍፍል ማስወገድ መቻል አለብን። ለመቻል በቂ ያለፈ ተመክሮ አለን። ግን በትክክሉ መገምገምና ከልብ ህብረትን መሻት ያስፈልገናል። በማያወላዳ መንገድ መረዳት የሚገባን ይህን የህብረት ጥረት በይስሙላ ህብረቶች፣ ስብስቦች፣ ሸንጎዎች ወዘተ ሊያደናቅፉ የሚጥሩ መኖራቸውንና ለህብረታችን ጠር የሆነው ወያኔ ብቻ ለመሆኑን ነው። በተያያዘም ከወያኔ ጋር መደራደር፣ በምርጫ መጋተር ወዘተ የሚሉ ውድቅ ፈሊጦችን፣ መንገዶችን፣ አቋማችን አሽቀንጥሮ መጣል ያስፈልጋል። ተሞክረው አልሰሩም፣ ተለፍቶባቸዋል። በ1997 እንደታየው ደግሞ ደምን ፈሷል። በቅርቡም ለመቶ በመቶ ድል ወያኔን አበቁ፣ ህይወት በከንቱ አስጠፉ እንጂ አልፈየዱልንም። ማለትም ወያኔን በገቢር በሐቅ በተጨባጭ በወለገብ ትክክል ለመወጠር መነሳት ያስፈልጋል። የህዝባዊ አመጽ አንዱ ገጽታ ህዝብን ማሳደም ማሳመጽ ነውና ለመጪው ምርጫ እንዘጋጅ መፈክርን እንጦሮጦስ ሰዶ ለነገው ሥራ ማቆም አድማ፣ ለነገው የሙት ከተማ አመጽ ወዘተ መዘጋጀቱ የተሻለ ይሆናል ማለት ነው። ህዝባዊ ማህበራትን ማጠናከር፣ የህቡ ስራን እንደ በፊቱ ቦታ በመስጠት ጠላትን ይበልጥ ከህዝብ መነጠል፣ የመላው ህዝብ ተሳትፎ የሚታይበትን ሁለገብ ተቃውሞ ማዘጋጀት አስፈላጊ ይሆናል። ይህም እንዲሳካ ቀድሞ ታይቶ ተደርጎ እንደነበረው ወጣቶችን፣ ሴቶችን፣ ሀገር ወዳድ አዛውንትን ሁሉ መድረስና ማደራጀት ማለት ነው። ህዝባዊ አመጽ የህዝብ ተልኮና ስራ ነው። እውን ለማድረግ መሰረት የሚሆኑ አሰባሳቢ መፈክሮች ሞልተዋል። እየተካሄዱ ያሉ ተቃውሞችም አሉ። ህዝብ ተራበ፣ ኑሮ ተወደደ፣ መሬት ላራሹ፣ ፍትህ ጠፋ፣ የፖለቲካ እስረኞች ይፈቱ፣ ህዝብ አይፈናቀል፣ መሬታችን ድንበራችን ይከበር፣ እንጀራም ዲሞክራሲም እንፈልጋለን ወዘተ በሚል ዙሪያ ሚሊዮኖች ሊሰባሰቡ ይችላሉ፣ ይሰበሰባሉ። ሌላ አማራጭም የለም። ይህ ነው ቀዳሚውና ትኩረት ሊሰጠው የሚገባው ግዳጅ። ይህ ስምሪት በትጥቅ ትግልም መታጀብ መደገፍ አለበት። ያበጠው ይፈንዳ እንደተባለው ህዝብ ጦርነት ሰልችቶታል፣ ልፈፋ የወያኔ የእንቅልፍ ኪኒን ነው። ህዝብ በቅድሚያ የሰለቸው መበደል፣ መጨቆን፣ ሀገሩን ማብቱን ማጣቱ ነው። ይህን ለማስወገድ ለጦርነት መቼምና ሁሌም ሊነሳ ዝግጁ ነው። ስለዚህም የወያኔን ማስተኛ ቅስቀሳ አስወግዶ ይህን ጸረ ኢትዮጵያ ኃይል በብረት ለመፋለም መዘጋጀትና መነሳትም ወሳኝ ነው። ለነገሩ በኢትዮጵያ ጦርነት አላባራም፣ ወያኔ ስልጣን ስለያዘም አላፈተነም። ይህ ትግል ቀላል አለመሆኑ ግልጽ ነው። ጋሬጣዎቹም ብዙ ናቸው። እነዚህን በሀገርም ሆነ ከሀገር ውጪ አስወግዶ መሰማራቱ ግን ቀነቀጠሩ የማይሰጠው ነው። ያፋና ይደሃቅ ያግ ብለው ሞክረው ማቆም ተገደዋል። ምክንያቱንም በጊዜው አስረድተዋል። ሌላ መንገድ የለምን? ከሀገር ውስጥስ ይህን ማደራጀት አይቻልምን? እነዚህና ሌሎች ጥያቄዎችን ድርጅቶች በጋራ በሚስጥር ሊመረምሩ ሊሞክሩ ይገባቸዋል። በአደባባይ የሚሰለቅ ጉዳይ አይደለም። በዚህ ቀን በዚህ ቦታ ልንወጋ እንመጣለን ብሎ ለወያኔ ማስጠንቀቁ በቴክስ ፊልም በሚባለው መሾፈርን የሚያመለክት እንጂ ከተቀባጭ ትግል ግንኙነት የለውም። ጠላትን ባልጠበቀበትና ብልቱ በሳሳበት ሁሉ ማጥቃት የሚገባ ነው። ትጥቅንም ከጠላት ማግኘት መሰብሰብ ይቻላል ወዘተ። ቁም ነገሩ ትኩረታችን ወያኔን በሁለገብ በትጥቅም በአድማ በሻጥርም በማቀብም በቻልነው ሁሉ እንድናጠቃው በጋራ እንነሳ የሚል ነው። ይህን አለ የሚሉ ሁሉ አንድም ተላላ ናቸው አልያም ኮድ ወያኔ ጎራ ናቸው። ህዝብ ግን የሚታገሉትን በትግል ሜዳ መስክ የተሰማሩትን መርዳት አለበት። በተለይ በውጭ አገር ሆነው ሁለገብን ትግል በዚህ በዚያ ላደናቅፉና ህዝብን ሊከፋፍሉ ተነስተው ወያኔን የሚረዱት ክፍሎች ከአጥፊ ተግባር እንዲታቀሙ መምከር መውቀስ አስፈላጊ ነው። ትኩረትን በወያኔ ላይ ድርጅቶችና ህዝብን መከፋፈል ያብቃ። ለጀግና ህዝብና ለቆራጥ ትግል ብቁ ድርጅቶችና መሪዎች ይኑሩ። ወያኔን በህብረት ታግለን እንደምሰስ።
ቀጣዩና ጎጂው የአሜሪካ አቋም። አሜሪካ ለጭቁን ህዝቦች በሞላና በተረይም በአፍሪካ ቀንድ ነዋሪ ለሆነው አፍሪካዊ ሁሉ ስትከተለው የቆየችው ፖለቲካ ህዝቦችን የጎዳ ለመሆኑ መረጃ አምጡ የሚለን የለም። አሜሪካ ኔልሰን ማንዴላን ሽብርተኛ ብላ ያወገዘችውና ከአፓርታይድና ከቀኝ ገዢዎች ጎን የቆመች አገር ናት። ክዋሜ ንክሩማህን ማን ገለበጠው? ሉሙምባንስ ማን አስገደለው? የኢራኑን ሞሳድ ገልብጦ ለሞት ማን ዳረገው? የነ መንግስቱ ንዋይን መፈንቅል ለማክሸፍስ ማን ከፍተኛ ሚና ነበረው? ለሁሉም መልሱ አሜሪካ የሚል ነው። አሜሪካ ነጻነቱን ብሔራዊ መብቱን ለፈለገ ህዝብ ሁሉ ዋና ጠላት ሆና ቆይታለች። በተለይም በኢትዮጵያ ሚናዋ ጎጂ መሆኑን ዛሬ አንዳንዶች ንገሩ ሊሉ ቢነሱም የታወቀና ፀሐይ የሞቀው ጉዳይ ነው። አሜሪካ በኢትዮጵያና በአፍሪካ ቀንድ በነበራትና ባላት ሚና ላይ እናተኩር። ምክንያቱም በአሁኑ ጊዜ የህዝባችን የለውጥ ፍላጎትን ልታደናቅፍ እየጣረች ነውና። ምላሳቸውን በዶላር የተከራየቻቸው ቅጥረኞችና የሬዲዮ አስተላላፊዎች የትግሉን በሚጎዳ መልክ የሚቀበዘበዙት ምሳሌ ናቸው። በአጼው ዘመን አሜሪካ በአገራችን ላይ ሰፊ ቁጥጥር የነበራት ሲሆን በአስመራም ቃኘው የሚባል የጦር ሰፈር ነበራት። በዚህ ጦር ሰፈር አማካይነትም እነ ኢሳያስን ውስጥ በውስጥ አግኝታ ትረዳ እንደነበር ብዙዎች አጋልጠዋል። በአጼው ላይ መፈንቀል ሲሞከርም ዋናው አክሻፊ ሆና የተገኘችው አሜሪካ ነበረች። በዓለም አቀፍ ደረጃ ጸረ አሜሪካ ኢምፔሪያሊዝም ትግል ሲፋፋም በኢትዮጵያ ይህ በመከሰቱ የካቲት አብዮት ለአሜሪካ የበላይነት ማክተም ዋና ምክንያት ሆኗል። አሜሪካም በኢትዮጵያ ተራማጆችና በኢሃፓም ላይ ከዚህ ጊዜ ጀምሮ ጨካኝ ቂም ይዛ እስከ ዛሬ ዘልቃለች። አገር ወዳድ ኢትዮጵያውያን የአሜሪካ ጥቃት ሲደርስባቸው የባጀ መሆኑን ሁላችንም የምናውቀው ነው። ጸረ ደርግ አቋም አሜሪካ ስትይዝ ከሶማሊያ ጋር ወገና ኢትዮጵያ የከፈለችበትን የጦር መሳሪያ አልሰጥም ከማለት አልፋ ሶማሊያን በስለላና ወታደራዊ መስክም ሙሉ እርዳታ መስጠቷ የተረጋገጠ ነው። የሶማሊያ ወዳጅ የነበረችው ሶቪየት ህብረት ድጋፉን ወደ ኢትዮጵያ ካዞረች በኋላ ደርግን በአንድ በኩል ስትቃወም፣ በዚያው ልክ ደግሞ ኢህአፓን ለማፍረስ ሙሉ ትኩረት ሰጥታ አሜሪካ ሰብታለች። ሰርጎ ገቦችን ከመላክ አልፋ ከሱዳንና ሌሎችም ተባብራ ቅጥረኛ ጦር በኢህአሰ ላይ እስከ መላክ ድረስ በኒካራጓ ልታቋቁም ልትረዳ እንደሞከረቻቸው ኮንትራ ተብዬ ጸረ አብዮት ኃይሎች ሁሉ በኢትዮጵያም በቅጥረኞቿ በእነ ደረጀ ዴሬሳ በዛሬው የወያኔ አቡድ ወዘተ አማካኝነት ኢዲሃ የኢትዮጵያ ዴሞክራሲያዊ ድርጅት ህብረት አላያንስ ኢፒዲኤ የሚባል ስብስብ መስርታ ራዲዮም ገንዘብም ሰጣ ሱዳንና ሻዕቢያን ይዛ የዚህ ስብስብ ጦርነኝ የሚል ኃይል ወደ ኢሃሰ ነጻ መሬት አስገብታ ጥቂቶች ብቻ ሲጠርቁ ቀሪው በቋራጭ ልጋ መሬት ድባቅ ተመቷል። በአዲስ አበባ የአሜሪካ የስለላ ድርጅት አባል ከኢዴህ የሚስጥር አባሎች ጋር ተሰብስቦ ተገኝቶ ኢትዮጵያውያኑ በአብዛኛው ሲገደሉ አሜሪካዊው ግብረ ስየል ተፈጽሞበትና አከርካሪ አጥንቱ ተሰብሮ በእስራኤል አደራዳሪነት ሊለቀቅ ችሏል። ስለ ተመክሮው ይሰለይ የጻፈውና ቀጣሪዎቹን የከሰሰበት ሰነድም ይፋ ይወጣ ነው። አሜሪካ ከኮሙኒስትም ኮሙኒስት የከረብኩ ኮሙኒስት ነኝ ያውም የአልባንያ ያለውን ወያኔ የመረጠችው በአገረዳድነቱ ሆነ በርዕዮቱ መስክ ያለው እምነት ኮስማና መሆኑን በማወቋ ነው። ድጋፍ ከተሰጠው በአሜሪካ ጫማ ስር የሚወድቅ ከሃዲ ቡድን መሆኑን በጥናት ከደረሱበት በኋላ ከጎኑ ወይም ከላዩ ቆመዋል። ሻዕቢያንም ይዞ ኤርትራን መገንጠል ለአሜሪካ ጠቃሚ ነው ካሉ በኋላ ይህ ቡድን አሞሽረውና ቀባብተው በማቅረብ ያው እንዳየነው የግንጠላው ዋና ተባባሪ ሆነዋል። የኤርትራ ግንጠላ ሂደት ሲጀመር ኢዲሃቅ በኒውዮርክ የአፍሪካ የተባበሩት መንግስታት ተወካዮች ዘንድ በመዞር ተቃውሞ ሲያሰማ እነዚህ ተወካዮች ማስፈራሪያ የሰጠና ጸጥ ያደረገ አሜሪካ ነበር። ወያኔ ወደ ስልጣን የደረሰበት ሂደት በሱዳንም በነ ሊቢያ፣ እንግሊዝ፣ ኖርዌይ፣ ሳውዲ አረቢያ የተደገፈ ቢሆንም ወሳኙ ሚና የአሜሪካ እንደነበር ታሪክ የሚያውቀው ነው። በደርግ ውስጥ አሜሪካ የተገሰጋቸውን ቅጥረኞች ተደራዳሪ ብሎ ወደ ለንደን የሰላም ጉባኤ እንዲመጡና እጅ እንዲሰጡ ካደረገ በኋላ በዚህ ጉባኤም አገር ወዳድ ኃይሎች እንዳይገኙ ከወያኔና ሻዕቢያ ጋር አሴረ። የአሜሪካው ተወካይ ሃርማን ኮሆን ባለፈው ሰሞን ለኢትዮጵያ ተቀርቋሪ መስሎ ሊቀርብ የደፈረው በፈረንሳይና በጣሊያን የተጀመረው የሁሉን አቀፍ ጉባኤ እንዳይሳካ ያደናቀፈበትና ጎርባቾቭ የተባለውን የሶቪየት መሪ አግባብቶ የተንቀሳቀሰበት መሆኑም ዛሬ የአደባባይ ሚስጥር ነው። ለይስሙላ በዚህ ጉባኤ የተገኘው ኦነግ ሳይተነፍስ የወሰኑትን ተቀብሎ ወደ አዲስ አበባ ተጉዞ ከዚያ የተከተለውን ሁላችንም የምናውቀው ነው። በደርግ ውድቀት ሰሞን ዋናው ግብ ቤተ እስራኤሎችን ማውጣትና እስራኤል መውሰድ በመሆኑም አገራችንን ለወያኔ አሳልፈው ሲሰጡ ብዙም አልተጨነቁም። ኋላም ጋዳፊን መግደል እንጂ ሊቢያ ምን ትሆናለች በሚለው ላይ እንዳልተጨነቁት ሁሉ ወይም ሳዳምና ኢራቅ የአዲስ አበባው የሽግግር ጉባኤ የአሜሪካ የወያኔና የሻዕቢያ ጉባኤ እንደነበርም አይተናል። ደርግ የተባለው አውሬ አገራችንን አድምቶና አዳክሞ በማፍረሱና ዋናው ፋሽስትም መፈርጠጡ ራሱ ያው አሜሪካ ጸረ ወያኔ ውጊያ እንዳይፋፋም ከሙጋቤ ጋር ተስማምቶ ያደረገው መሆኑን ሙጋቤም ራሱ የገለጸው ነው። መንግስቱን ሲያስመልጥ ሌሎችን ቅጥረኞች ግን አሳልፎ ሰጥቷቸዋል። ጥቂቶቹም አሜሪካ ጥገኝነት ሰጥቷል። ወያኔ ኢትዮጵያን እንዲቆጣጠርና አፋኝ ስርዓቱን እንዲመሰረት ደጋፊና አቃፊ የሆነለት በዋናው መልኩ አሜሪካ ነው። እንግሊዝም ተከትላ የአቅሟን አድርጋለች። ክንፈ ገብረ መድህንን ሳይቀር አሰልጥናለች፣ ለፖሊስ ትጥቅ አቅርባለች። ወያኔ ላይ ጦር ለማዘጋጀት በምስራቅ አፍሪካ የተደረገውን ጥረትም አሜሪካና እንግሊዝ ባላቸው ተጽዕኖ ገትተውታል። ለወያኔ በዓለም አቀፉ መድረክ ሙሉ ድጋፍን በመስጠትም ተንከባክበውታል። እነ ሟቹ ፖል ሄንዚን የመሳሰሉትን አሰማርታ ሰፊ ቅስቀሳ ለወያኔና ሻዕቢያ በማካሄድ ተቃዋሚዎችን የአማራ ትምክህተኞች በሚልም አጥቅተዋል። ወያኔን ለምን ይደግፋሉ? የፈለጉትን እሺ ብሎ የሚፈጽም የኢትዮጵያን ብሔራዊ ጥቅም አሳልፈው የሚሰጥ ተገዢ ቡድን በመሆኑ ነው። ሶማሊያ ገብተህ ለእኛ ጥቅም ተጨረስ ሲሉት ክፍያው ስንት ነው ነው ጥያቄው። ይህ በርካታ ዜጎችን እዚያ ከቶ ኪሱ ግን አዳብሮ አገርን ጎድቷል። ኢትዮጵያዊ የሆነ መንግስት ቢመሰረት አይታዘዝልንም ብለው ይሰጋሉ። እንግሊዝ ደግሞ ታሪካዊ የሆነና የዘለቀ ጸረ ኢትዮጵያ አቋም አላት። ምዕራባውያን በሞላ የአፍሪካን ሀብት ለመዝረፍ ባላቸው ፍላጎት ትላልቅ የሚሏቸውን አገሮች ሱዳን፣ ኮንጎ፣ ኢትዮጵያ፣ ናይጄሪያ ወዘተ ሊከፋፍሉና ሊያዳክሙ የተዘጋጀ እቅድ እንዳላቸው ለማንም ሚስጥር አይደለም። ኢትዮጵያን ወደብ አልባ ማድረግም ላይ ተሳትፏቸው የታየ ነው። ወያኔ ኢትዮጵያን ለዘመናዊ ባርነትና ቅኝ መገዛት ዳርጓት እንዳለም የሚታወቅ ነው። የኢትዮጵያ መንግስት አይደለም፣ ሊሆንም አይችልም። ስለዚህም ለባዕዳኑ ይመቻቸዋል። እነ ኢህአፓ ግን ኢትዮጵያዊ ስለሆኑ ይጎረብጣሉ።
درگ کسوویت برد گرگت مبال لبت گیزی احبا یا امریکا امپیریالیزم انتا چیتون دال نبری تا وسال اقوامو گل اگر وجدادن نا اتیتان اصال لکو امائیسات مولون تنک کوریاو کالو نا بمنم پایند که هزبگار هونو دلد دیاگن یا فلگوم به افرازتی ما توزتنا سبات سامده مرد امریکاوی بال سلطان یا ماموتو لبرد تو کاوچ بگل سینت گرای چو ملس بیان سوسمتو سو با اتی سبا باسیاس گردل ی فوتوگراف مرد جاسای کر علن مطفو سونا مطفو بدون مونا چون انو کالن گل لن یا پولتیگا یاس فلگنال یا مرچنال یمیل نو فمونوم ویانی اندیوزیک ای فلگوم یه زبامت سنستو بس لیا قومو علم چارون ماس دنگتو اچو ای گنیان لرچیم گیزی ای یا یوتی اللو تیها تزرسکان نا مستنا منم یمیت چلک اچو ایدلم رداتاو گبونو راسو گنزبوم تملسو یمی کمتاو یاو بنسو بانکوشنو اکونومیو ادگه تمنه دگه بلو دیواشو لسم باهنو گیزه اکونومی تبیو بافکی ممدفاتون مامن تگه دوال ویانین ملستن یالو تادرگن نا کچاینا مرد کبلن نا ارگاگ ته کتل آواجون انسا بالما کف درجه ایگ گلتن او بیروتم دماش جورونو یتتا چو تگه جنتون ناگل گلوتون سلمی فلگم چانا چو کلل ناگلوانو ات گبو تال مالتم می چلل ویانی ارس برسو تکفافلو عبار رایت تابیت مسلو متایت بجمرم وانا انکفاتی ونبت یه دگبت زرنینتنا ونبدینتن لیتو لکیر علم چالو نو بیتر پیل سشنف قبلو حقون مکبلوم آکسو تال امریکام یراسو کترنیو چن اززو ویانی دگفو تدرادرو سلام بلو بلو بیستلف بتم منم مال پیدم امریکا تکترو درگنی افرسو تمافریو چاہونم ویانی کود کسو لیادنو دفا کنا ایالوم نو لادیسو شون طبیه مولو دگافن ست تو میوار رکوتم بزیو یتنستانو. عدیسون شون یلی لون طبای یزتن نچلو تا بالما کت مگنن یا بزوان ست تو لیششتو یمیتروتم لزیونو. ویانیم سایول سایدر لراسو شون تنشن قوای ما دناغر یا گیزی سای ستو سلاک کت تلو یتا کدلتن ویانیوی تلکولی موالا یمیشل بسونی تا تفترال. تودیو یه خال کبوانون لماک گندر نه و جمهید کبولو به هزبیت ستاویت قومون نه و بدلدن ملش بکی مر جانو. امریکان نه گاروچوا به هفارای ترسات چون نکسو بطلات نت مکتلات چو درجیتو ایتیوپیان نه لو علاوی نتوان اصال لفیال ستم سلالات چو بچانو. لیرا دیو نت یلم. ایتیوپیان زک امریکا هزبگار مسارتاویت علات نت یلو. یا امریکا دن فریدیو امالی نیاک فلم سالی که هادیو چن نه یسم لیبو چن احفا بلو گابزو کالمت ایک مادرگو بتستو تغزاز مسارت بدر جتلای زمچا دن گرگر تکاتن لماسفن نو. هلوم زیگا یا لو احفا اندن نه نسوم بک هادیو چن نه باب بار را چو بلوشو چه مای وکل مولونی او کال. یا می فلدگو گن احفا نالی رو چل فارن جم مای تقدو اگر رد دار هیلو چن مغلل نه مدرک مساطات نو. بزی منگد لویانی یمی مچو برنو چن که ویانی لما دراجری تدرگو ترس منم متی تالامتام گلبا بودنوش دمو که امریکا گار پونو دگفنهال تران بیروس ترپو چک چک مونونی او وکاونا منم میزان اندلی لچوی ترد دا ویانی جورو دا بالبس بلو یک قطعه چونو ایحبا اندی که پیهزب تراتو سلوانم ایحبا اندی گابز دمو امیت تبکای دلدم درجتو سگلچه دیکت تلسیر اقوام که ویانی دگابیو چکن امریکای لیال یکارنال ویانی ودونا دگفویا لما نینیوم سونا خایل اگر بکن ونباز که ایتیوپیان نا هزبوات اکمگار یتسارررنو زاری تولاشن دیبلن متیق امن نگرددین برو امریکا بی ودار جننا بی دگفنو سر ویانی هونو که گنا چل کومو بگنین بر امریکا با سومالیا یه طرح بگازو چین که ویانی گر هونو دگفو ده اسلامی کورت رتبالو متنا کر بر کفتو آل شباب لیفتر مچالو با هلو میتاوکال قوسون که زیاد رسو راسو نو لآل قایدا مفتر لیراک ترمس لدیبیا مفرارسنن لآیسیس مصفافات کلو تطیاکین ده هونو امریکا دیموکراسی تا کورتواری نه کانگت بلای نو هم باگننو چسکا گلگلو درس پودا جو چوی ونالو به افریقا هلو سی تاییقو یو یه خالکنو. امریکا که هزب گار مودا جز اتی چلبتم. اچار مطوعی سمنتی امی بالو با امریکا مکر بیس اتکه بمیل بزوگنوش مدسطا چوننن یه حسانی لیامتا یه مای چلون یامتا البلو گمتو سیفان دکو سنتا زبم یا امریکا یه حال کا قواما با اوباما ویانی با دیموکراسی منگر یه تمرت انو بلو سیمتا کر یه تناگرونو. ینسو ዋና ጭንቀታቸው ለብሔራዊ ጥቅማቸው ነው። የኢትዮጵያ መሰረታዊ ጥቅማቷ አገራዊ ጥቅሟን የሚያስቀድም መንግስት መቼም ኖሯት አለመገኘቱ ነው። መሰረታዊ የአገራችን ችግሮች የስርዓት እንጂ የጉልቻ ለውጥ አይጠይቁም የምንለውም ለዚህ ነው። ለአሜሪካ የሚገባቸው የሚያዳምጡት ቋንቋ ልመናና መጎንበስ ሳይሆን ትግልን አፋፍሞ ቡችላቸውን መቀመቅ መወርወር ብቻ ነው። ነፃ ኢትዮጵያ እውን ትሆናለች? ጸረ ወያኔው የጋራ ትግላችን ይፋፋም ይቀጥል?
አያነች አምላኩ ፈጣሪው ፈረንጂ ታሪክ ሆነና ታዛቢ ፈራጂ የወንዝህ ልጅ ሆኖ ያገርህ ደረቃ ተጠየቅ ይልሃል አታውቅ እንደሆነ ያሬድ ዋይዜማ ሲል ዘመረ ዘፈነ ጾመ ድጓ ማን ነው ድጓሳ ማን ነው አባትየው ማን ነው ልጅየው ኃይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው መች ለምን ሰረገላ ብርሃን የሚባል ሰው ነበር የወጃም ምድር ጉድ የሐበሻ ታምር አያነች አምላኩ አልሰማህም እንዴ ያገር ሀርበኛ ዘምቶ ከውጋዴ ሲወጋው መሞቱን ታንኩን በጎራዴ እሰት ይህ አይደለም አለመሰልጠን ወይ በድንቁርና ህይወት ማባከን እንደመሰከረ ያ ቴዎድሮስ ሽጉጡን አጉርሶ ሽጉጡን ሲጎርስ ሽጉጡን አጉርሶ ሽጉጡን ሲጎርስ አያነች አምላኩ ተረታሃል አምሳ የጣልከው የተውከው ሆኗል መቶት አምሳ አንተ የጣልከውን ያገርህን ዜማ የህዝብህን ቋንቋ የዘርህን ግርማ ያገርህን ጨዋታ ጭፈራ ዘፈን ያገርህን ልማድ መልካም መልካሙን አያነች አምላኩ ምለህ ተፈጠን አይለምደኝም ስትል ማጋበስ መልቀም ፈረንጅ የጣለውን ያልጣለውንም የፈረንጅ ሆነ ቅዱስ ነው ማለት ይውረድ እንደወጣ ከራስህ ውርደት ሰውነትን አትካድ ህዝብህን አትክዳ አንድ ለዘሩ ባዳ ለሀገሩ እንግዳ ተረዘ።
አገርን ለማዳን ታሪክን አለመቀማት። የሙሶሎኒ ወራሪ ጦር ወደ ኢትዮጵያ ሊመጣ ሲያቆበቁብ በቅድሚያ የነዛው የሐሰት ወሬ ኢትዮጵያን እንደ አረመኔና አህዛብ አገር የሚያቀርብ ነበር። የካቶሊኩ ጳጳስ ራሱ አጥምቋቸው አሰልጥኗቸው ብሎ ወራሪዎቹን ሲልክ ቫቲካን ወይም የካቶሊኮቹ ዋና ጳጳሶች እስካሁን የኢትዮጵያን ህዝብ ይቅርታ መጠየቅ አሻፈረኝ ብለዋል። በነገራችን ላይ አያሌ የፈረንጆች ደግሞ የኢትዮጵያ አርበኞች በጋሻና ጦር በመውዜርና እከደከ ታንክ አይሮፕላን ሊገጥሙ መነሳታቸው ላይ ተሳልቀዋል። አገርን ሊገነጥሉ ወይም ሊጎዱ የሚነሱት ኃይሎች ሁሉ በቅድሚያ የአገርን ታሪክ መበረዝና መደለስ ሁሌም የሚከተሉት መንገድ ነው። ጣሊያን በአማራው ህዝብ ላይ ሌሎችን ለማነሳሳትና ራሱን ነጻ አውጪ ለማስመሰል እንደጣረው ሁሉ ወያኔም በአማራው ህዝብ ላይ ሰፊ የጥላቻ ዘመቻ ቀስቅሶ ራሱን የጭቁኖች አፈቀላጤ ያስመስሎ ለማቅረብ ያደረገውን ጥረት መጥቀሱም ይበቃል። አገር ግንጠላ የተነሱት ሁሉ ኢትዮጵያ ራሷን ይክዳሉ። ሻቢያ ቅኝ ገዢ አድርጎ ሲያቀርባትና በቅርቡም አስመራ የመሸገው አምባገነን እንዳለው ደግሞ አገር ሆና ስትቆም መቶ ሳይሆን ከዚያ ያነሰ ጊዜ ያስቆጠረችም ነው ሲል ተደምጧል። ይህን የቅኝ ግዛትነት ልቦለድ ኢሳያስን ተቃወምን የሚሉትና በወያኔ የሚረዱት ጸረ ሻቢያ ኃይሎችም የሚያናፍሱት መሆኑም መረሳት የለበትም። ኦነግም ድርቅ ብሎ የባዕድ አገር ሰው ነው ኦሮሞ ሁሉ ወዘተ በሚል በምኒልክ ጊዜን ታሪክ ከዚያ ዘመን ተጨባጭ ሁኔታ ነጥሎ በግፍ ደረሰብንን አጅቦ የሚያቀርበውም በአብላጫው የፈጠራ ወሬና አቋም መሆኑ የሚታወቅ ነው። ኦሮሞ ህዝብ ኢትዮጵያዊ ካልሆነ ማን ሌላ ሊሆን እንደሚችል ግልጽ አይደለም። አማራውም ላይ የሚሰራጨው ውግዘትና ክስም ዛሬን ሊመለከት የማይችል መሆኑም የሚታወቅ ነው።
ሁሉም የግንጠላ አራጋቢዎች ኢትዮጵያን በስሟ እንኳ ሊጠሯት ይቀፋቸዋል። ራሳቸውን ኢትዮጵያዊ የማይሉ ከመሆናቸው በላይ መጀመሪያ ኢትዮጵያዊነትን እንደራደርበት ያለውንና በህዝብ ፍጅት ወንጀል ሊከሰት የሚገባው ሌንጮ ዮሐንስ ለታን ያስታውሷል። የኢትዮጵያ ስም ያማራ ስም በሚል ስማቸውን ሳይቀር የቀየሩትን የግንጠላ መሪዎችም ማንሳትም ይገባል። ስምን መቀየር ሳይሆን አስተሳሰብን መቀየር የተባለባቸውን ለማለት ነው። በደርግ ስልጣን ዘመን እንድሪያስ እሸቴ በኒውዮርክ ከተማ ያቋቋሙት የአፍሪካ ቀንድ የሚል ተቋም ነበር። ድርግንና ኢሃፋን የሚቀጠቅጥ ጥናትና ውግዘት አቅራቢ ምሁራን በብዛት ከወያኔ ሻቢያ ወይም ከግንጠላ አቀንቃኞች ጎራ የወጡ ነበሩ። ለወያኔ ግብ ድልዳል ሰርተዋል። አገር ወዳዶችን በየአመቱ እያጠቁ ለሰሜን ግንጣዎች ረድተዋል። ትኩረታችን በጸያፉ ሚናቸው ሳይሆን ኢትዮጵያ በማለት ፈንታ የአፍሪካ ቀንድ በማለታቸው ላይ ነው። ኢትዮጵያ የሚሉትን ስም የማይፈልጉትን ጠባቦች ለማቀፍና ለማስደሰት ማለት ነው። ዛሬም በኢትዮጵያ ፈንታ አቢሲኒያ፣ በኢትዮጵያ ፈንታ ደቡብ ምስራቅ አፍሪካ፣ በኢትዮጵያ ፈንታ የአፍሪካ ቀንድ ብለው ስብስባቸውንም ምግብ ቤታቸውንም የሚጠሩ በርክተዋል። ኢትዮጵያን በስሟ ላለማንሳት ነው። ወያኔ በቋንቋም ሆነ በሁሉም መስክ ኢትዮጵያንና የህዝቧን የጋራ ተቋም ሊያጠፋ ሊያስረሳ እየጣረ እንዳለው ማለት ነው። በአዳን በመጽሐፍ ቅዱስ ውስጥ ኢትዮጵያ የተሰቀሰችበትን ሊቀይሩ እንደሞከሩት ማለት ነው። የእንግሊዝ ዘራፊዎች የኢትዮጵያን ቅርስ እንዳይመልሱ የኢትዮጵያ ሳይሆን የኑቢያ ነው እንደሚሉት ነው። ወያኔ የኢትዮጵያን ቅርስ የትግራይ ነው ብሎ አሰባስቦ ወደ መቀሌ እንዳጓጓዘው ነው። የኢትዮጵያን ሰንደቅ ዓላማ ላይ አልባሌ ነገር ለጥፎ ታሪክን ሊያበላሽ እንደሚጥረው ነው። በአረንጓዴ ቢጫ ቀይ ሰንደቅ ላይ የሆነውን ምስል የሚለጥፉ ሁሉ ጸረ ሰንደቅ ዓላማ ሆነው ቆይተዋል። ታሪካቸውን በሚገባ ማጤን ያቃታቸው በክቡር ሰንደቅ ዓላማ ላይ መስቀልም አንበሳም ወዘተም ሲለጥፉ ስህተት መሆኑ ከተነገረ ጊዜ አልፏል። ኢትዮጵያ ባለታሪክ አገር ናት። ማንም ሊክድ ቢሞክርም የሚሳካና የሚሆን አይደለም። ቡከኖችና የታሪክ ላጲሶች ስሟን ሊሸፋፍኑ ስለሞከሩ ህልውና አይተንም። ሆኖም ጠባቂ ከሌለ አገርም ሊሰረቅ መቻሉን በታሪክ ያየነው ነው። ኢትዮጵያ ወደብ አልባ የሆነችው ለም መሬቷን፣ ደም የፈሰሰበት መሬቷን የተቀማችው ጠባቂ ተከላካይ በማጣቷ ነው። ይህን ሀቅ መገንዘብ ለአገር አድኑ ትግል ወሳኝ ጉዳይ ነው። ኢትዮጵያ በአፍሪካ ቀንድ ብትገኝም አፍሪካ ቀንድ አይደለም መጠሪያዋ። ይህ ስያሜና አቢሲኒያ የሚል የሚለጥፉባት ገና ከዚሁ ስያሜያቸው የኢትዮጵያ ህልውናና ታሪክ ተጻራሪ መሆናቸውን መረዳት እንችላለን። ማን ነው ኢትዮጵያ ማለት ኢትዮጵያዊ መባል የሚፈራው የሚጠላው? መልሱ ግልጽ ነው። አገር ወዳድ ነን የሚሉ ክፍሎች ታሪክን መጠበቅ ትተው የተበረዘ ታሪክን ማራገብ የሚቀናቸው መሆኑ እየታየ ያለ ነው። ይህ መታረም መቆም አለበት ብንል ትክክል ነው። የሐሰት ታሪክን ማስተጋባት መቆም አለበት። ደርግም ወያኔም ሲፈስሉት የቆዩትን የውሸት ጥጥ ወደ ሀቅ ጋቢ ማድረስ አይቻልም። ኢህአፓ በተለይ የሐሰት ክሶችና የፈጠራ ታሪኮች ሰለባ ከሆነ ዓመታት አልፈዋልና ታሪክ ተንከባከቡ ሲል መልእክቱ ከንቱ አይደለም። ታሪክን አለመርሳት የትግል መሳሪያ ነው፣ ቅርስ ነው። ኢሳያስ አፈወርቅ በሚገባ የምናውቀውን ታሪክ በርዞ ለኢትዮጵያ ደህንነት ተቆርቋሪ እንደነበረና እንደሆነም መቀበጣጠርን ተያይዞታል። የታሪክ ዝገባ ደግሞ የተለየ ነው። ወያኔን በክፉ ጎዳናው ያጀበውና እስከ አዲስ አበባ ያደረሰው ኢትዮጵያ ከፈልኳት የመቶ ዓመት ቤት ሥራ ሰጥተዋት ብሎ ለፋፊው የግንጠላ ሕገ መንግሥት ማለትም አንቀጽ 39ንና ሕገ ወያኔን በማርቀቅ ዋና ሚና መጫወቱን፣ ምርኮኞች መፍጀቱን፣ ገንጣዮችና የሶማሌ የጦር አበጋዞችና ሽብርተኞችን መርዳቱን ወዘተ ማንም ሊረሳው የሚችል አይደለም። ስለዚህም ነው ወንጀሉን ሳያምን በቅጥፈቱ ብቻ ተደልሎ ሃይ ሃይ ሊባል የማይገባው። ታሪካችንን በቅድሚያ ማስመለስ ማስከበር አለብን። የህልውና ጉዳይ ነው። ከወገን መነጠል ወደም ማጣት ሁሉ ተቀጥላ ነው። ታሪክ ሲታወቅና ሲከበር ለችግሮችም ተገቢውን ምላሽ መስጠት ይቻላልና። ወያኔም ስለ ምስረታውና ዓላማው ኢትዮጵያን ሊያጠፋ ስላደረገው የተረገመ ጉዞ ዛሬ ይዋሻል። ትግራይን ገንጥሎ ነጻ ማድረግ ይል የነበረውንም አላልኩም ነበር ሲልም ተደምጧል። አሁንም እየጠነቀነ ያለው ይህ የትግራይን መገንጠልና ከተቻለም የትግራይ ትግሪኝ የቅኝ ገዢ እንግሊዝ ሴራ ከግብ ለማድረስ እያቴረ መሆኑንም ደብቆ ይገኛል። ከልቡ ግን አልወጣም። በግልባጩ ግን ወያኔ ጠላት ያላቸውን ድርጅቶች ይከሳል፣ ይወነጅላል፣ የፈጠራ ታሪክ ፈብርኮ ያሰራጫል። የኢሕአፓ መሪዎችና የቆዩ አባላትን ጸጋዬ ገብረ መድህን፣ ስጦታው ሁሴን፣ ይስሐቅ ደብረ ጽዮን፣ አማ በለጠ፣ ተክላይ በርሄ፣ አዛናውና ደሳለኝ ወዘተ ይህን ረሽኖ አላየውም እንዳለም የሚታወስ ነው። ለዓመታት እርቅና ሰላም ሲባልም እምቢ ብሎ የደረቀ እብሪተኛ ቡድን ነው። ጋዜጠኞችን በሐሰት ከሶ ለእስርና ስደት ዳራጊም ነው። ሕዝብ ተርቦ ባለበት ጠግቧል የሚል፣ ታርዞ ባለበት አለፈለት የሚል፣ በድህነት ተከቦ ሳለ ስለ እድገት የሚቀላምድ ውሸታምና ይሉኝታ አልባ ኃይል ነው። ይህን የመሰለ አረመኔ ጸረ ሕዝብ ቡድን ከ24 ዓመት ተመክሮ በኋላ መደናቆርን መርቶ ለእርቅ መጥራት ወይም ከለመደበት አውሬነት ይታቀባል ብሎ መገመት ከስህተት በላይ የሚፈረጅ ነው። ሕዝብን መካድና ለወያኔ ማደርም ነው ተብሎ ሊወገዝ የሚችል ነው። የኢትዮጵያን ህልውናና ታሪክ እየተፈታተኑ ያሉት ገንጣዮችና ወያኔ ናቸው። ነፃ ኢትዮጵያን የሚጠሉ ሁሉ የዚህ እኩይ ዘመቻ ጋሻ ጃግሬ ናቸው። የሀገራችንን አኩሪ ታሪክ ሊሰርዙት ተነስተዋል። ኢትዮጵያ ስሟ እንዳይጠራ ይጥራሉ። በአገር ቤት የተቋሞችና የንግድ ቦታዎች ስያሜ የባዕድ መሆኑን ይፈልጋሉ፣ ያበረታታሉ። በአማርኛ ቋንቋ ላይ የሚደረገው ጥቃትን ይመለከቷል። ያልነበረ ታሪክ ፈጥረውና የጥላቻ ማራገቢያ ሐውልት ሳይቀር አቁመው ሕዝቡን ያናክሳሉ። የኢትዮጵያ ሕዝብ በአንድነት ኑሮ ወራሪዎችን ታግሎ የአገሩን ነጻነት አስከብሮ መቆየቱን ማመን ለጥፋት ግባቸው ስለማይበጃቸው ይክዱታል። ኢትዮጵያና አማራን ተወራራሽ አድርገው መቼም ቢሆን መች ኢትዮጵያዊ ሆነው እንደማያውቁ ይለፈፋሉ። ታሪክን በመካድና የወያኔና ሻዕቢያን ሐሰት ሐቅም ብሎ ለማስተጋባት አያሌ መጻሕፍት መታተማቸውን ያየነው ነው። ታሪኩን የረሳ ስህተቱን ይደግማል ነውና ጥንቃቄ ይደረግ መባሉ ተገቢ ነው። ታሪክ ከታወቀ የነገንም አቅጣጫን ይዘት ማወቅና ከንቱ ልፋት ጉዞን ማስወገድም ይቻላል ማለት ነው። በታሪካችን ለምሳሌ የአሜሪካ ሚና በአብዛኛው አሉታዊ ሆኖ ታይቷል። ይህን ታሪክ መገንዘብ ያቃታቸው ግን አሜሪካ ከኢትዮጵያ ሕዝብ ጎን ስትቆም ይታያቸውና አሁንም የዋሽንግተንና ባዕዳንን መማጸን መፍትሄ መስሎ ይታያቸዋል። ከንቱ ልፋት፣ ስህተት፣ ታሪክን መርሳት። ትግላችን ይሰምር ዘንድ ታሪካችንን ከቀማኞቹ መልሰን ማስከበር አለብን። ትውልድ ያደረገውን ገርል አዲሱ ማወቅና ማደስም አለበት። የጥላቻ ታሪክ፣ የፍርሃትና ክህደት ታሪክ ለትውልድ ከተላለፈ አገር ትጠፋለች ቢባል ስህተት አይሆንም። በሕዝብ መካከል ጥላቻና ቅራኔን ማስወገድ የሚቻለው የጋራ ታሪክን ሚዛን ሰጥቶ በማሳወቅና በማክበር ነው። ታሪካችንን ስናስከብርና ለሐቅ ስንቆም አገር ማዳን ትግላችን ይቃናል።
Yeah. ሳለቅሪታ የቁሙት ነው ይሆን ሆን የለው መላ